የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
ያድን ሲወድ ከሚል የመጣ ነው። ያድን ሲወድ እግዚአብሔር ራሱ ስለ ትውልድ ሲል ያድን ሲወድ የሰጠን እድልና ህብረት ነው እና በአማርኛውን ቀጥል ትምህርት ቤት ይሁን ይያልን ብዙ سنነጋገር ቆየን። በኋላ ግን ይሄ ለዓለም አቀፍ ትምህርት ቤትም እንዲሆን ስለሆነ ሐሳባችን በቀላሉ ሊጠራ እንዲችል ለሁሉም ቋንቋዎች እንግሊዝኛ ሲያሚ ቢሆን ወደሚለው ተስማማን።
ተወልዶ ላይ በትምህርት መልክ ካልተሰራ እንዲሁ ልጆቻችንን ባሉ መደበኛ የትምህርት ተቋማት ብቻ እየላከን ኢትዮጵያዊ ማንነታቸውና አሻራቸውን ይዘው እንዲያድጉ ያ ብቻ በቂ ሆኖ አልተሰማንም።
ዳግም ሉሉና ብሌን ሀዲስ ይባላሉ። የአዲስ ህልም ባለቤቶች ናቸው። ሂዝ አካዳሚ የሚል ስያሜ ስለሰጡት ከቅድመ መደበኛ ትምህርት እስከ አምስተኛ ክፍል የሚያስተምረው በዩናይትድ ስቴትስዋ የሲልቨር ስፕሪንግ ከተማ ስለከፈቱት ትምህርት ቤት፣ ትምህርት ቤቱን ለመክፈት ስላነሳሷቸው ምክንያቶችና ስለመጡበት መንገድ ያጫውቱናል።
የለንደን ኮንፈረንስ ላይ የነበረውን ታሪክ እስከዛሬ ድረስ የምንሰማው ከፈረንጆቹ አፍ ነው። ኢትዮጵያውያኑ አልጻፉም እና ያን የተወሰነው ውሳኔ ኢትዮጵያን እስከዛሬ ድረስ ያለችበት ቦታ ድርሷታል እና እናንተ ካልነገራችሁን ሌሎቹ የሚነግሩንን እውነት ነው ብለን እንድንቀበል ነው የምንሆነው። ለታሪክም ይሄ አስፈላጊ ነው። እርሱ የጻፉትና ለልጆቹ የተውላቸው ለመንኳቸው እኔ ለመጻፍ ሀሳብ የለኝም ግን ሀሳቤን ተቀየርኩ ደውላቸው አሉ።
የአፍሪቃ ታሪክ በአፍሪቃውያን በራሳቸው መተረክ መቻሉን ከቀዳሚ ዓላማዎቹ አንዱ ያደረገው አሳታሚ ባለፉት 25 ዓመታት ጉዘው ለህትመት ያበቃቸው መጽሐፍት እጅግ የበዙ ናቸው። የፀሐይ አሳታሚው መስራችና ዋና ኃላፊ አቶ ኤልያስ ወንድሙ ያመታት ጉዞውንና መጪውን ጨምሮ መልከት በሚያደርግበት ወጋችን የተዋጣለትን አሳታሚ መለያ መታወቂያዎችም ይነግረናል። ንጉሴ አክሊሉ በአዲስ አበባ መስኮቱ ብቅ ሲል ስለ መጸወራት በልማድም ጸደይ በሚል ስለለዋወጥ ነው ጊዜ ዋቢ እያጣቀሰ ያወጋናል። ጤና ይስጥልኝ፣ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች። እሁድ መስከረም 20 2016 ዓ.ም ተምረት የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት ማይደል ሰዓቱ። ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ሰመኝሽ የቆየ ነኝ። በከፍተኛ ደረጃ እየተባባሰ የመጣው ከፍተኛ የምግብ እጥረት፣ አጣዳፊ ረሃብና እያሽቆለቆለ የሄደው የጤና ሁኔታ በደቡብ ሱዳን የሚኖሩ በሚሊየን የሚቆጠሩ ሰዎችን ደህንነት አደጋ ላይ መጣሉን የዓለም ጤና ድርጅት አስጠነቀቀ። የአየር ንብረት ቀውሱ ሲጀምር ሁኔታው እየተባባሰ እንደሚሄድም ጨምሮ ገልጿል። ባለም ጤና ድርጅት በአፍሪካ ቀንድ የሚደርሱ ክስተቶች አስተዳዳሪ የሆኑት ሊስቤት አልብረህት ደቡብ ሱዳን ግጭት፣ የአየር ንብረት ቀውስ፣ የረሃብ ቀውስና የበሽታ ወረርሽኝ ለዓመታት ተደራርበው ሲከሰቱባት የኖረች ሀገር ነች ብለዋል። በዚህ ዓመት ከአራት ደቡብ ሱዳናውያን ሶስቱ ሰብአዊ እርዳታ ያስፈልጋቸዋል ያሉት አልብረህት እነዚህ ሶስቱ ሰዎች ለረሃብ የተጋለጡ መሆናቸውንና ቁጥሩ እየተባባሰ እንደሚሄድ አብራርተዋል። የተባበሩት መንግስታት ድርጅት ባወጣው ሪፖርት 6.3 ሚሊዮን ደቡብ ሱዳናውያን በአስከፊ ረሃብ እየተሰቃዩ መሆናቸውንና 12 ሚሊዮን ከሚሆነው የሀገሪቱ ህዝብ ከ9 ሚሊዮን በላይ የሚሆኑት ኑሯቸው በሰብአዊ እርዳታ ላይ የተመሰረተ መሆኑን ይፋ አድርጓል። በዚህ ዓመት ብቻ 150 ሺህ ህጻናት በከባድ የተመጣጠነ ምግብ እጥረት ምክንያት ህክምና እንደተደረገላቸው ያብራሩት የዓለም ጤና ድርጅት ባለሙያዋ ከፍተኛ የሙቀት መጨመርና ከባድ ዝናብ የሚያስከትለው ኤልኒኖ የተሰኘው የአየር ንብረት ክስተት በተቃረበበት ወቅት በደቡብ ሱዳን ላይ የተጋረጠው ሰብአዊ ቀውስ እየተባባሰ እንደሚሄድ አመልክተዋል። በማሊ ሰሜናዊው ክፍል በጦር ኃይሎችና በታጣቂዎች መካከል አዲስ ውጊያ መቀስቀሱን የማሊ ጦር እሁድ ዕለት አስታውቋል። በችግር ውስጥ በመተገኘው የምዕራብ አፍሪካ ሀገር የጦር ኃይል ላይ በተከታታይ ከተፈጸሙ ጥቃቶች ውስጥ አንዱ መሆኑም ተገልጿል። የጦር ኃይሉ በማህበራዊ ሚዲያ ላይ ባወጣው መግለጫ ተገንጣይ አማጽያኑ ተቆጣጥረናል ባሉት ባምባ የተሰኘ አካባቢ እሁድ ጠዋት ከአሸባሪዎች ጋር ጠንካራ ውጊያ አካሄደናል ብሏል። አማጽያኑ ሰሜናዊውን አካባቢ እንደያዙ የአዛውድ እንቅስቃሴዎች ቅንጅት ወይም ሲማ የሚመራው ቋሚ ስልታዊ ማቀፍን ወክለው በማህበራዊ ሚዲያ ባስተላለፉት መልእክት አስተውቀዋል። ሲማ የራስ አገዛዝ አስተዳደርን ወይም ከማሊ ግዛት ነፃ መውጣትን የሚፈልጉ የቱዋሪግ ቡድኖች የሚበዙበት ጥምረት ነው። ጥምረቱ ቅዳሜ ለት ባወጣው መግለጫ በሀገሪቱ ማከላዊ ክፍል ባደረሰው ጥቃት በማሊ ጦር ላይ ከፍተኛ ኪሳራ ማድረሱንና 81 ወታደሮችን መግደሉን ገልጿል። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የአሜሪካ ምክር ቤት በበጀት ዙሪያ ስምምነት ላይ ሊደርስ ባለመቻሉ የመንግስት ስራ ሊቆም ከአንድ ሰዓት ያነሰ ጊዜ በቀረበት ወቅት ፕሬዚዳንት ጆ ባይደን እስከ ህዳር አጋማሽ ድረስ የሚቆየውን ረቂቅ የበጀት ህግ በፊርማቸው በማጽደቅ የመንግስት ስራን ከመዘጋት ታድገዋል። ባይደን ቀደም ሲል ትዊተር በሚል ስሙ በሚታወቀው ያሁኑ ኤክስ ማህበራዊ ሚዲያ ላይ ረቂቅ ህጉን ሲፈርሙ የሚያሳይ ፎቶአቸውን ቅዳሜ ለት አጋርተዋል። አብረው ባስተላለፉት መልእክትም ምክር ቤቱ ለጠቅላላው የበጀት አመት የተጠየቀውን ገንዘብ ባስቸኳይ እንዲያጸድቅ አሳስበዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ወይም ሴኔት ባልተለመደ መልኩ ቅዳሜ ምሽት ባካሄደው ስብሰባ ረቂቅ ህጉን አሳልፎ ለመጨረሻ ፊርማ ወደ ፕሬዝዳንት ጆ ባይደን በመላኩ ሊዘጋ በቋፍ ላይ የነበረው የፌደራል መንግስት ስራውን ቀጥሏል። የድምጽ አሰጣጥ ሂደቱ ከተጠናቀቀ በኋላ ባይደን ባወጡት መግለጫ የህጉ መጽደቅ በሚሊየን የሚቆጠሩ ታታሪ አሜሪካውያን ሰራተኞች ላይ ተገቢ ያልሆነ ስቃይ ሊያስከትል ይችል የነበረ አላስፈላጊ ቀውስን ተከላክሏል ብለዋል። የበጀት ህጉ ባይጸድቅ ከአራት ሚሊየን በላይ የአሜሪካ ወታደራዊ አገልግሎት ሰራተኞችና ሌሎች የመንግስት ሰራተኞች ክፍያ እንደማያገኙ ተሰግቶ ነበር። ጡረተኞችም ወርሃዊ ክፍያቸውን የማያገኙ በመሆኑ አስቤዛ መግዛትም ሆነ ሌሎች ክፍያዎችን መፈጸም አይችሉም ነበር። በመጨረሻም የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር 99ኛ የልደት ቀናቸውን አክብረዋል። በጤና ታመው ሆስፒታል ከገቡ 7 ወራትን ያስቆጠሩት የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር በማይድን በሽታ ለሚሰቃዩ ሰዎች የሚሰጥ የመጨረሻ ደረጃ እንክብካቤ እየተደረገላቸው በሚገኙበት ወቅት 99ኛ ዓመት የልደት በዓላቸው ተከብሮላቸዋል። የቀድሞ ፕሬዝዳንቱና ባለቤታቸው ሮዛሊን በጆርጂያ ግዛት የትውልድ ከተማቸው ውስጥ በተካሄደው የኦቾሎኒ ፌስቲቫል ላይ በድንገት መታየታቸውም ተገልጿል። የቀድሞ ፕሬዝዳንት እንደ አውሮፓውያን አቆጣጠር በ1982 ያቋቋሙት ካርተር ማዕከል የተሰኘው መንግስታዊ ያልሆነ ተቋም ዋና ስራ አስፈጻሚ ፔጅ አሌክሳንደር በበኩላቸው መልካም ልደት ለመመኘት ሳነጋግራቸው 99 ዓመት መሙላት ምን ያክል ደስተኛ እንደሚያደርግ እርግጠኛ አይደለሁም እንዳሏቸው በመግለጽ ካርተር አሁን እንደ ቀድሞ አካላዊ ችሎታዎች ባይኖራቸውም አይምሯቸው ግን አሁንም ፈጣን እንደሆነ ገልጸዋል። ካርተር ስለሚደረግላቸው ድጋፍና አድናቆት እንደሚረዱና ዋጋ እንደሚሰጡት የገለጹት አሌክሳንደር በተለይ በቪዲዮና በፎቶ አማካኝነት በካርተር ማዕከል በኩል በሚጎርፍላቸው የመልካም ልደት መግለጫ ደስተኛ እንደሆኑም አመልክተዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
በድጋሚ ጤና ስጥልን፣ ሰላም እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ መስከረም 20 2016 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ሌላዋ የፕሮግራሙ አዘጋጅ ቆንጅት ታየ ረፍት ላይ ነች። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። እኔና ለማኛ አፎ አምራቅ የለ ግሮሮ አድርቋል ባላፊ ባግዳሚው አይኗ አንከራተታል ልብሷ ተቦጫጭቋል አንድ ግሯም ዶልድሞ በጨርቅ ተጠቅሏል አንድ ትንሽ ጻል ጥቷን ይጎትታል ስለ ጭንቃ ማላጇ ስለ መብራሃን ያም ሳብርኖትና ሶስት ስሙን ያለኝ ምናባቴ ልስጣት ምዛሬ የለኝ አምስት ሳንቲም የለኝ ተሙን ላረንቻታ ለሰቼንቶ ይሆናል ለሷ አንስቶ መስጠት የሆደ ቡቡነት የሆደ ባሻነት የግብጠት ይሆናል ስለ ጭንቃ ማላጇ ስለ መብራሃን ፋይገሰሰ ጥቅምት 1951 ዓ.ም ተመረጠ። እኔና ለማኛው በተሰኘችውና የሳምንቷ ምርጥ ባደረግናት ክትም ዝግጅታችንን ጀምረናል። እኔና ለማኛው ከዚህ ቀደምም በራዲዮ መስሄት የተሰማች ክትም ናት። ቀዳሚው ቅንብር ከዳግም ሉሉና ከብሌን ሐዲስ ጋር የምናደርገው ነው። ሂዝ አካዳሚ ይሰኛል። በዋሽንግተን ዲሲ አጎራባቿ የሲልቨር ስፕሪንግ ከተማ የከፈቱት ከቅድመ መደበኛ ትምህርት እስከ አምስተኛ ክፍል የሚያስተምረው ትምህርት ቤታቸው። ልጆቻችን በመደበኛ ትምህርት ቤት የሚያገኙት የወትሮ ትምህርት በቂ አይደለም፣ በተለይም ደግሞ አሁን ላለንበት የበዛ መናወጥ የሚስተዋልበት ዓለም ልጆቻችንን በስነ ምግባር የሚያንጽ ትምህርት የምርጫ ጉዳይ አይደለም የሚሉ ይመስላል። ወጣት ባልና ሚስቱ ዳግምና ብሌን የሶስት ታዳጊ ህፃናት ወላጆችም ናቸው። ስለ አዲሱ ትምህርት ቤታቸውና ለዚህ ስራ ስላነሳሷቸው ምክንያቶች ያጫውቱናል። ከዚህም ሻገር ወዳለው የሩቅ ህልማቸው ይወስዱናል። ብሌን ሐዲስ እንኳን በደህና መጣችሁ።
እንደና ቆየህ?
ከአሁን ቀደም የተገናኘንበት አጋጣሚ ይኑር እንጂ ለየት ያለ ነገር ይዛችሁ ነው አሁን ያገኘኋችሁ።
ስለ ትውልድ የተሰኘ ልዩ ፕሮግራም ነበራችሁ። በኮቪድ ወራት ነበር ያናገርኳችሁ። በዚህ አስቸጋሪ ጊዜ ለማህበረሰብ የሚጠቅሙ በርከት ያሉ በግለሰቦች ሳይሆኑ በድርጅቶች የሚሰሩ የማይመስሉ ስራዎችን ስትሰሩ ነበር። ዛሬ አዲስ ነገር ነው ይዛችሁ መጣችሁት።
በስሙ ብንደረደር ሂዝ አካዳሚ ይሰኛል ትምህርት ቤታችሁ። የዚህ ስያሜ መነሻ ምንድነው? ፕሌን ካንች ልጀምር።
ያድን ሲወድ ፋሚሊ የመጣ ነው። ያድን ሲወድ እግዚአብሔር ራሱ ፈጣሪ የሰጠን ስም ነው። ትውልዱ ሊያድን ሲወድ ስለ ትውልድ ሲል ሊያድን ሲወድ የሰጠን እድልና ህብረት ነው እና በአማርኛውን ቀጥል ትምህርት ቤት ይሁን ይያለን ብዙ سنነጋገር ቆየን አብሮን ከመይሰሩትም ጋር። በኋላ ግን ይሄ ኢንተርናሽናል የሆነ ዓለም አቀፍ ትምህርት ቤትም እንዲሆን ስለሆነ ሐሳባችን በቀላሉ ሊጠራ እንዲችል ለሁሉም ቋንቋዎች እንግሊዝኛ ሲያሚ ቢሆን ወደሚለው ስማማን ሰው ወደ ሂዝ አካዳሚ ሂዝ አካዳሚ ማለት የፈጣሪ የራሱ ማሰልጠኛ ወደሚለው በዛ ስም ተስማማን።
እንግዲህ በስያሜው ስንደረደር ስለምንነቱ ሳይያውቁ ነውና ተመልካቾች የሚጠይቁት ስለምንድን ነው የሚያወሩት ማለታቸው አይቀርም። ትምህርት ቤት መሆኑን ተቆም አድርገናል። ሂዝ አካዳሚ በሚል የሰየማችሁት ልጆች ከቅድመ መደበኛ ትምህርት አንስቶ እስከ አምስተኛ ክፍል የሚማሩበት ትምህርት ቤት መጀመራችሁ ነው። ዳግም ወደ አንተ ልምጣ። ይህ ትምህርት ቤት መክፈት የሚባል ሐሳብ ራሱ ከምን ተጠነሰሰ? እንዴት ውልብ አላላችሁ?
መልካም። ባለፈው በኮቪድ ወቅት በተገናኘን ጊዜ እንደተጫዋወት ነው ትኩረታችን ልጆችና ትውልዱ ላይ አዳጊዎች ላይ በተለይ አድርገን መስራት እንደሚገባን ከተነጋገረን በኋላ አንዳንድ የበጎ ፈቃድ በነጻ ከክፍያ ነጻ በሆኑ ፕሮግራሞች ላይ ተኩረን ስንሰራ ነበር እና እነዚህን ፕሮግራሞች በህብረተሰቡ ዘንድ ተቀባይነታቸውን ስናይ የተጠቃሚ ቁጥር እየጨመረ ሲመጣ እና በተጨማሪ ደግሞ ትውልዱ ላይ በትምህርት መልክ ካልተሰራ እንዲሁ ልጆቻችንን ባሉ መደበኛ የትምህርት ተቋማት ብቻ እየላክን ኢትዮጵያዊ ማንነታቸውና አሻራቸውን ይዘው እንዲያድጉ ያ ብቻ በቂ ሆኖ አልተሰማንም። ስለዚህ ልክ እንደ ሌሎቹ ማህበረሰብ ቀደም እንደተቀስካቸው እንደ አይሁድና የኮሪያ ማህበረሰቦች ኢትዮጵያውያንም የራሳችን የሆነ የትምህርት ተቋም ልጆቻችንን በቋንቋችን በባህላችን አንጸን የምናሳድግበት የትምህርት ተቋም ያስፈልገናል ብለን ካሰብን ቆየን። ሁኔታዎችም ወደዛ የሚገፉ ይሆኑ መጡና እንግዲህ ከባለቤቴ ጋር በዚህ ሐሳብ ስንነጋገር ረጅም ጊዜ ተሽቶብናል። ከዛ እንግዲህ አንዳንድ ፕሮሰሶችን አልፈን ሂዝ አካዳሚ ሊወለድ ቻለ ማለት ነው።
ተወልዷል። በርግጥ ትምህርት ቤቱ እንደተከፈተ በዚህ ሳምንት ተረድቻለሁ። ብሌን ወዳንቺ ልመለስና ዳግም እንዳስረዳን ትምህርት ቤቱ አስፈላጊ የሆኑ ሁኔታዎች እንዲፈጠር ያደረጉት ይመስላል። ይሁንና ምሳሌ ለማድረግ ከዚህ የቀደሙ ማየት እንዲተሞክሯል ለማለት በትውልደ ኢትዮጵያዊው ትምህርት ቤት ኖሮት የለም እኔ እስካወቅኩት እዚህ ዩናይትድ ስቴትስ ውስጥና ምሳሌ አደረጋችሁ። ቀደም ሲል ዳግም የአይሁዳውያኑና የኮሪያውያኑ ማህበረሰቦች በምሳሌነት ተጠቅሷል። ማጥናት የምትችሉት ነበር ማየት የምትችሉት ነበር ለተማሩ ለቀስሙ የምትችሉት?
ጥሩ ጥያቄ ነው። ይሄንን ትምህርት ቤት ስለ ትውልድንም ሂዝ አካዳሚንም እኔና ዳጊ በጉልበታችን በእውቀታችን በጥበባችን አመጣነው ብለን ክሬዲቱን ብንወስድ ደስ ይለን ነበር። ግን እንደዛ አይደለም አይደለም እውነት ብሊ ከፈጣሪ ተቀበልነው እንዳልኩ ሊያድን ስለወደደን የሰጠን ነው። ኮፒ ያረግነው ሞዴልም የለም ያለው ሁኔታ በዙሪያችን ሌሎችን አጥምቶም እዚህ ለመدرس የሚፈቅዳል ነበርም ራሱ ፈጣሪ በራሱ መንገድ የመራው ነገር ነው። በርግጡ ግን ወደ ትምርት ቤት ሐሳቡ ለመምጣት እኔ በጣም ከብዶኝ ነበር ለመቀበል። ምክንያቱም ትምርት ቤት ትልቅ ኃላፊነት ነው እና ይሄ ፈጣሪ ሐሳብ እንደሆነ ከተረዳው በኋላ እኔ ሁለታችን ጊዜም የለንም ሪሶርስም ገንዘብም የለንም እና ሚረዳም የተዋቀረ ጠንካራ ማህበረሰብ የለም ወደሚለው ነው ያየነውና ሌሎችም እንዴት ሰሩት የምንለው ሁሉም የራሱን ሚስጥር ስለሚጠብቅ ማንንም የሚነግርህ የለም ኦንላይን ካለው ውጪ። ስለዚህ በብዙ ጸሎት አንድ ሌላው የመንግስትን ህግ ነው ያየነው። ህጉ ምን ይላል? ይሄንን ለማድረግ ሞዴል ለማድረግ ሳይሆን የኔ ህይወት እኔ እዚህ ሀገር ስማር ትምህርት ቤት የነበረኝ ጀርኒ በቂ ምሳሌ ሆኖናል ለኔ ለራሴ።
እስቲ ለአድማጭ ተመልካቾቻችን ንገሪ እግረ መንገድሽን። አንቺ በታዳጊነት እድሜ ነው ወደዚህ ሀገር የመጣሽው የራስሽንም ተሞክሮ ጠቀስ አድርገሻል እና እስኪ አጫውሽ።
አዎ እዚህ ሀገር ስመጣ ሚድል ስኩል ተማሪ ነበርኩኝ። ወደ 7-8 ነበርኩኝ እና የገባሁት በጣም አስደነግጥ ነበር። ከኢትዮጵያ መጥቶ ስርዓት ባለው አስተማሪና ክብረን ወግ ጠብቀን የምንናገርበት እንደፈለጉ አስተማሪ ለሚጮሁበት ሀገር ስመጣ በጣም ደንግጬ ነበርና ምን ውስጥ እኔ ገባሁት ያልኩት ካይምሮይ በላይ ነው የትምህርት ቤት ሁኔታ የነበረው። ውስጤ የቀረ ነገር አለ ብዬ አስባለሁ። እንደውም ወደዚህ እንዳልገባ ያደረገኝ አንዱ ነው። አስተማሪ አይከበርም፣ ምንም ከባድ ነው። የትምህርትም ሁኔታው ተምረን ኢንተሌክቹዋልስ ነው የሚያደርገን። ማለት የውስጥን ተሰጥኦ የሚያበረታታት ነገር ሳይሆን አንድ ሰው ተምሮ ሸምድዶ በሆነ ነገር ኤክስፐርት ነው ሲባል ባወቀው ባነበረው ነገር እንጂ ውስጡ ያለውን ጸጋ የሚያበረታታ ትምህርት አላየሁም። በሚድል ስኩልም በሃይ ስኩልም ኢቭን ኮሌጅም ያንን ጊዜ ወስዶ ምንድን ነው ተሰጥኦ ብሎ ከአስተማሪዎችም ይሁን ኢቭን ደ ሲስተም እንደዛ ሆኖ አላገኘሁትም። እሱ አሁን ይህንን ህዝ አካደሚን ስናደርግ በተቃራኒ እንድንሄድ ኢንተሌክቹዋልስ ለማድረግ ሳይሆን ኢንተሊጀንስ ለማውጣት
አስተዋይ ልጆች ለማፍራት
ነው። ውስጣቸው ያለውን ተሰጥኦ አውጥተን ኮትኩተን ውስጣቸው ባለው ጸጋ እንዲያገለግሉት የተፈጠሩበትን እንዲሰሩ ነው አላማው። እኔ ከተማርኩበት በተቃራኒ እንዲሄዱ ነው። ተጽዕኖ ያደረገብኝ እሱ ነው። እኔ እንደተማርኩት አንድ ልጅ ዝም ብሎ ሸምድዶ አጥንቶ መፈተንና የበላውን መጥፋት አይነት ነገር የለበትም የሚለው እሱ አነጋግሮናል እና ሞዴልም ሆኖናል። የዚህ ሀገር የፐብሊክ ስኩል ነው የተማርኩት። በሜሪላንድ በሞንጎመሪ ካውንቲ ነው የተማርኩት፣ ከሚድል ስኩል እስከ ሃይ ስኩል። ከዛ ኮሌጅ ደግሞ ባልቲሞር ነበር። እሱን ሞዴል አልደገምነውአልደድኩት።
እሱ እንግዲህ እንዳልሽው ያነጋግረናል። አንዳንድ ነጥቦችን ከእናንተ ከምታስቡ ጋር እናዛምዳለን። ዳግም ወደ አንተ ልምጣ። እንደው ሌላ ተከታይ ጥያቄ ከማንሳቴ በፊት ብሌንን ያደመጡ ቀደም ሲል ራሱ ይሄን እንዴት አመጣችሁ የሚለውን የአምላክን መንገድ ለዚህም መርዳቱን ጎላ አድርጋ ነው የምትናገረው። ይሄ ትምህርት ቤት የመንፈሳዊ ትምህርት ቤት አይደለም።
የመንፈሳዊ ፒውርሊ መንፈሳዊ ትምህርት ቤት አይደለም። የተቋቋምንበትም አላማ ቅድም እሷ እንደጠቀሰችው የልጆችን ውስጣዊ ተሰጥኦ የሚያበረታታና የሚያወጣ ለተፈጠሩበት ነገር መኖር እንዲችሉ የሚያደርግ ተቋም ሆኖ እንዲዘጋጅ ነው ያደረግነው። ይሁን እንጂ ከተቋቋሙበት አንዱ አላማ ቅድም እንደነገርኩ በኢትዮጵያዊ ባህል በኢትዮጵያዊ ቋንቋዎች እና በኢትዮጵያዊ ስነ ምግባር ልጆችን የማሳደግ አላማ ይዞ ስለተቋቋመ በተለይ ደግሞ የግብረ ገብን አቅጣጫ ከቃል እግዚአብሔርም የወጣ እንዲሆን እና በዛ ላይ መሰረት ያደረገ እንዲሆን አስበን ያመጣ ነው። ይሁን እንጂ ከየትኛውም የእምነት ተቋም ጋር ከየትኛውም የፖለቲካ ተቋም የተገናኘ አይደለም። ለሁሉም ኢትዮጵያዊ ያለምንም ልዩነት የሃይማኖት፣ የቋንቋ፣ የዘር ልዩነት እውቀትን ማስተላለፍ የሚችል ተቋም እንዲሆን ነው። ግን ኢትዮጵያዊ ግብረ ገብነትን ደግሞ እንዲማሩ ልጆች ይህንን ነው
መሰረታዊ ትምህርት ሆኖ ይቀርባል። ግብረ ገብነት አንዱ ትምህርት
ሆኖ እንዲቀርብ ነው።
ወደ ብሌን ከመመለስ በፊት አንተው ጋር ልቆይና፣ ወጣት ወላጆች ናችሁ ራሳችሁ በዚህ ሰዓት ይህን ውይይት የሚከታተሉ መጠየቃቸው አይቀርም። ሶስት ልጆች አሏችሁ፣ ራሳችሁም ወጣቶች ናችሁ። ነገር ግን ትልቅ አላማ ከራሳችሁ ያለፈ የማህበረሰብን ህይወት ማሻሻል የሚችል ነገር በማሰብ ነው ይህን ነገር የገፋችሁት። ወደ ኋላም እንመለሳለን። በኮቪድ ወራት የተመለከትኩትና ምናልባትም የተለየ ስሜት ያሳደረብኝ ለአድማጮች ለተመልካቾች እናጋራለን። ነገር ግን ወደዚህ ትምህርት ቤት ልጁን ይዞ የሚመጣ አንድ ወላጅ የትኛውም ትምህርት ቤት ሲሄድ ምን ይማራል ልጄ ብሎ ማወቅ እንደሚፈልገው ቢጠይቅ፣ ምዝገባ ላይ ናቸው ካልሞላ አንድ ወላጅ መጥቶ እያነጋገራችሁ ነው እንበል፣ ትምህርት ቤቱ መጥቶ ምንድን ነው ልጁ የሚማረው? ምን አይነት ትምህርቶችን ይቀስማል? ቅድም ጀመር አድርገዋል የግብረ ገብነትን ጨምሮ በመደበኛ ትምህርት ቤት ከሚያገኘው ጋር አነጻጽረን እስኪ።
መልካም። እንግዲህ የትምህርት ቤቱ የተቋቋመበትም አላማ ቅድም እንደገለጽኩት በየትኛውም የህዝብም ሆነ የመንግስት ትምህርት ቤት የግልም ትምህርት ቤቶች የሚሰጡ አካዳሚክ የሆኑ ፕሮግራሞች እንዳሉ ሆነው በተጨማሪ ቅድም እንደጠቀስኩት የኢትዮጵያዊ ባህልን ታሪክን እና ቋንቋን መሰረት ያደረጉና ደግሞ ቀደም እንደነገርኩ ግብረ ገብነትንም የሚያጠቃልል ከቃል እግዚአብሔር የሚወጣ ትምህርትን አጠቃለው ተምረው እየተሟላ ስለእና ያላቸው እግዚአብሔርን የሚፈሩ ልጆች ደግሞ በአካዳሚክሱም ደግሞ በጣም የላቁ ሆነው እንዲያድጉ የሚያደርግ የተቀናጀ ፕሮግራም ነው ያለን እና ይሄ የተሟላ ማንነትን ሆሊስቲክ የሆነ ማንነት የሚገነባበት ስፍራ ነው የሚሆነው ማለት ነው። ስለዚህ እኛ በአካዳሚክ ብቻ የላቁ ልጆች ሆነው በስነ ምግባር ወደ ኋላ የቀሩ እንዳይሆኑ የሶሻል ስኪላቸው ያደገ መሆን እንዲችሉ በሁሉም ዘርፍ የሚያሳድግ ተቋም ሆኖ ልጆችን ከትንሽነታቸው ገና ከቅድመ ትምህርት ቤት ዝግጅት ጀምሮ ወደ ላይ ከፍ ይያሉ በመጥ ቁጥር አይነቱና ፕሮግራሙ እየተጨመረ የሚመጣ ተቋም ነው። ምናልባት በዚህ ላይ ልትጨምር
ወይ ምታኪው ነገር ካለ?
እሱ በደንብ ተናግሮታል። ሁለንተናዊ ማንነታቸው የሚሰራው ያለው እነት ነው። አካዳሚክስ ትምህርቱ አንድ ወላጅ ልጅ ምን ይማራል ለሚለው ይሄ መደበኛ ትምህርቱ ሂሳብ፣ ይሄ ቤዚክ የሆኑ ስኪሎች የንባብ የመጻፍ ይማራሉ። በደንብ ክሪክለማችንም one of the best የተባሉት ነው የምንጠቀመው። rigorous የሆነ ክሪክለም ነው። ከዛ በተጨማሪ ግን የኛ ዋናው አላማችን ሰው በሁሉም ማደግ አለበት። ቀድም እንደነገርኩ የኔ ኤክስፒሪየንስ የነበረው በትምህርት ቤት ውስጥ ይሄ ትምርታዊ ነገሩ ላይ ብቻ ነው ትምህርት ቤት ውስጥ ያገኘሁት። የሰው ልጅ ስነ ምግባር ማደግ አለበት ተብሎ ስነ ምግባሩ የታነጸ እንዲሆን አይኮተኮትም በትምህርት ቤት እኔ በነበርኩበት ጊዜ። አሁንም የማየው እንደዛ አይደለም። ሌላው ለሰው ያለን የሶሻል ስኪልስ ያለውና ቃለት ዲስታንድ የማድረግ ነገሮችን እንዴት ነው የኔ አስተዋጽኦ ምንድነው ወደ ራስ ወደ ውስጥ የመመልከትንና በደንብ ራስን የመመርመርን ከውጭ የሚሰጥን ትምህርት ብቻ ሳይሆን ውስጥን መመርመር ነው። ሶ የኛ አስተማሪዎች ፎከስ የሚያደርጉት ልጅ ውስጥ ምን አለ ነው እንጂ ከውጭ ምን ልስጠው አይደለም። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጪ የማውጣትን at the same time ነው basic skills-ዎችን ማስያዝ ነው። እና ልጆቹ በቂ እውቀትም ሰኪላር የሆነ እውቀት ብቻ ያዙ እንኳን ቢባል አሁን ያሉት ተማሪዎች በስለ ትውልድም ብዙ ቱተርም እናረጋቸው እናስጠናቸው የነበሩት ቤዚክ ስኪሎች የሌላቸው ዩ ኖ ሃይ ስኩል ሆኖ ማንበብ በደንብ የማይችል ልጆች፣ ሚድል ስኩል ሆኖ በአግባብ መጻፍ የማይችል ልጆች ነው ያሉት። እና እንደዛ አይደለም እዚህ ተፈትነው ነው የሚገቡት። እና ሁሉንም ወደ ማሳለፍ ሳይሆን ኳሊቲ የሆነ በደንብ የተጣራ መንፈሳዊም አእምሮአዊም እውቀታቸው ሆሊስቲክሊ ያሰጣራ እድገት እና የተሟላ እድገት እንዲይዙ ነው።
ምናልባት የዚህ ሀገሩን የትምህርት ሁኔታ በምሳሌ አንስቶ ለሚሞግት በርቀትም ይሄን ፕሮግራም ለሚከታተሉ አሜሪካ የትልቅ ትምህርት ምሳሌ በዓለም የታወቁ ዩኒቨርሲቲዎች ያሉባት ሀገር የትምህርት ደረጃው በጣም የላቀ በመሆኑ ነው የሚታወቀውና ቀደም የሞገትሻቸውን ሐሳቦች እስኪናዛምድ አሜሪካን ሀገር የሚመጣው አንዳንዴ ከምስራቅም ከምዕራቡም ከየትኛውም አቅጣጫ የሚመጣው እንደኛም ደሞ ራቅ ካለው ከአፍሪካም የሚመጣው ጥሩ ትምህርት ሊማር ጭምር ነው። እንዴት ነው አሁን እሱን ከዚህ ጋር ማስማማት የሚቻለው? እሱን ይዞ ለሚሞግትሽ እንዴት ነው የምታስረጀው?
ጠጋ ብሎ ማየት ነው እኔ መልስ። አብሮን የሚሰሩ ብዙ አስተማሪዎችም አሉ። እኔ ኮሌጅ የተማርኩ ጀምሮ ቱተር አረግ ነበር የማስጠናት ስራ ያኔ እየተከፈለኝ በስለ ትውልድ ደግሞ ያው በጓዳኮት እናረግ ነበርና ተማሪዎቹ ይሄ ልጅ አንድ የስምንተኛ ክፍል ልጅ ሊኖረው የሚገባው ስኪሎች ወይም እውቀቶች የለውም እና እንደውም ወደ ኋላ ቢመለስ የሚል ሐሳብ የምንሰጥበት ጊዜ አለ። አስተማሪዎቹ ለመንግስት ትምህርት ቤቶች የሚሰሩ አስተማሪዎች ናቸው እና ሁሉም ግን የሚሉት እኔም የምስማማበት መመለስና ይከለስ ወይም እንደገና ተመልሶ ይሂድ የሚል ስትራክቸር የለም። ትምህርቱ ከየዓለሙ ጥሩ ትምህርት ነው ብሎ ይመጣበታል? አዎ፣ እድልም አለ በዛው መጠን። እሱ ልንክደው የማይገባው ነገር ነው፣ እድሉ አለ። ግን የእያንዳንዱ ልጅ የእያንዳንዱ ተማሪ ያንን እድል እንደሚገባ ይጠቀምበታል ወይ ደግሞ የሆነ ድካም ወይም የሆነ ችግር ሲገጥማቸው አስተማሪው እንደሚገባ ወይም ሲስተሙ በደንብ ለእያንዳንዱ ልጅ እውቀትን በቂ አግኝቶ እንዲሄዱ ይገፋል የሚለው ላይ ነው የኔ ቻሌንጅ። ሶሱ አይደለም ብዬ አስባለሁ።
የሚጠየቁ ካሉ እንግዲህ ለሙግት እንዲገጥሙሽ እንጋብዛቸዋለን።
ዳግም ባለቤት ብሌን በልጅነቷ ነው እዚህ ሀገር የመጣችው። የልጅነት ተሞክሮዋንም ያዛመደች ነው በታዳጊነት እድሜ የነበራትን ደግሞ ጥሩ አማርኛ ትናገራለች። ያንተ ነው ወይስ?
እኔ አሰልጥኛታለሁ ላለው እሷ ጥሩ ጎበዝ ተማሪ ስለሆነ
ያው ጥሩ ታይቷል። እስኪ ስለ ትውልድ ጋር እንዴ ደጋግመን አንስተነዋል። ስለ ትውልድ የሚባለው ምንድነው? በዚያን ሰዓት ሰሩ የነበረውን የተከታተሉ ካልሆኑ ወይም ደግሞ ፕሮግራማችን ያደመጡ ካልሆኑ አያውቁትምና በኮቪድ ጊዜው ያመጣቸውን ፈተናዎች ማለት ብቻ ሳይሆን ቀደም ብዬ በመግቢያ እንደጠቆምኩት ሌሎች በግለሰቦች ሊሰሩ ማይችሉም ይመስሉ ወደ 6 አይነት ፕሮግራሞችን ስታስተዋውቁ አይቻለሁ። ልጆችን በርቀትም ቢሆን መማር የሚችሉበትን ሁኔታ ፈጥራችሁ ወላጆችም የሚረዳዱበትን ሁኔታ አይቻለሁ። ለአሁኑም ጥሩ መሰረት ይሆናችሁ ይመስለኛል። እስኪ አስታውሰን ስለ ትውልድ ከየት መጣ? ምን አደረገ? ምን አይነት ትምህርቶችስ ቀሰማችሁበት?
እሺ፣ ስለ ትውልድ እንግዲህ ሲጠነሰስ የጀመረው ለልጆች በጣም ትንሽ ለሆኑ ልጆች ግብረገብን የሚያስተምሩ እንደ ተረት አሁን በባህላችን ልጆች ሆነን በጣም ደስ የሚለን አንዱ በተለይ ደግሞ በቴሌቪዥን ፕሮግራም እናስተውሰና አባባ ተስፋዬ ሲመጡ ተኮልኩለ ምንማራቸው የኛ ልጆች እንደዛ አይነት ነገር ያገኙ አልነበረምና አንዱ እንድንጀምር እንደመነሻ የሆነን ለምን ለልጆቻችን ተረት አንነግራቸው? በአማርኛ ብንነግራቸው አንደኛ ቋንቋውንም ያውቃሉ፣ ከዛ ደግሞ ከኋላ ያለውን የሚመጣውንም ትምህርት ይዘው ይሄዳሉ ብለን ተረት በመንገር ነው የተጀመረው። እንግዲህ በየሳምንቱ ቅዳሜ እሱን በመንገር ጀመርን በኮቪድ ጊዜ። ከዛ ደግሞ ከትምህርት በኋላ የቤት ስራ የሚያሰራቸው የሉም በብዛት የኛ ኮሚኒቲ ወላጆች ኑሮ ለማሸነፍ ቤታቸውን ለመምራት በስራ በጣም ስለሚወጠሩ ልጆች ከትምህርት በኋላ ድጋፍ የሚገባውን ያክል እንደማያገኙ አስተዋልን በአንዳንድ ቤተሰቦች ውስጥ። ስለዚህ ለነሱ የሚሆን ደግሞ እንደ ቱቶሪንግ ያለ ከትምህርት በኋላ የቤት ስራ የሚያስጠና አንድ አገልግሎት ብንጀምር ብለን አሰብንና ጓደኞቻችንን አስተባብረን በበጎ ፈቃድ እሱ ቀጠለ። ከዛ የአማርኛ ቋንቋ ንባብና ፊደል አጣጣል እሱም በተለይ ቢሎናት በደንብ ይዛው ስትሄድ የነበረው በሱ ደግሞ ቤተሰቦች ልጆች ተጠቃሚ ሆነው ቀጠሉ። ከዛ ቤተሰቦች ከልጆቻቸው ጋር ያላቸውን ተግባቦት በሚመለከት በትምህርት አቀባበላቸው ላይ እርስ በርስ ባላቸው ግንኙነት ላይ ደግሞ ከወላጆች ጋር ክፍተት የሚታይባቸው ቤተሰቦች ቀረቡንና ልጆቻችንን እንዴት ነው መምራት የምንችለው? ከልጆቻችን ጋር እንዴት ነው መግባባት የምንችለው? የሚል ጥያቄ አመጡ። ለዛ የሚሆን ደግሞ ለወላጆች የድጋፍ አገልግሎት እርስ በርስ የምንመካከርበት እርስ በርስ ልምድ የምንለዋወጥበት የፓረንት ሰፖርት ግሩፕ የሚባል ተቋቁሞ በዛ ውስጥ ቤተሰቦች ከልጆቻቸው ጋር ባልና ሚስት እንዴት ነው መነጋገር እንዴት መግባባት እንችላለን የሚል በባለሙያዎች የታገዙ የተለያዩ ስልጠናዎችን በኦንላይንም በአካልም እየተገናኘን ማድረግ ቀጠልን። ሌላው ብሪጅስ የሚባል ከቤተሰቦቻቸው ተነጥለው የወጡ ልጆች በመካከላቸው ምንም ግንኙነት የሌሉ ልጆችን ከወላጆች ጋር የሚያገናኝ
በተለይ ነው የሚወጡት ልጆች
በተለያዩ ሁኔታዎች ከወላጆች ጋር ይግባቡም። ለምሳሌ በአደንዛዥ እጽ ቁጥጥር ስር ሆነው ከቤተሰቦቻቸው ጋር መግባባት አቅቷቸው ትምህርታቸውን አቋርጠው የወጡ የተለዩ ልጆች አሉ። ከወላጆች ጋር በቋንቋም በባህልም ያለ መግባባት እና ልጆቹ ወላጆቻችን አይረዱንም የሚል እንትን አለባቸው፣ ብሶት አለባቸው። ምንም እንኳ ያሉበት የጥፋት መንገድ ቢሆንም ቀርቦ ደግሞ ቢያናግሯቸውና ቢያዳምጧቸው እነሱም የሚናገሩት ነገር አለ። ስለዚህ እነሱንና ወላጆችን የሚያቀራርብ ብሪጅስ የሚባል እንግዲህ እሷ እዚህ ሀገር ነው የተማረችው፣ የትምህርት ቤቱንም የሀገሩንም ባህል በደንብ ታውቀዋለች እና እነዚህ ልጆች ቢያዙ በደንብ አድማጭ ጆሮ እኮ ቢያገኙ ከወላጆቻቸው ርቀ የመሄድ ፍላጎት ላይኖራቸው ይችላል ወይም የመመለስ እድል ሊኖር ይችላል። ስለዚህ ብላ በግል ተነሳሽነቷ ነው እሱ ልጆቹን አፕሮች ያደረገች ከወላጆች ጋር እንዲቀራርብ ያደረገቻቸው ቤተሰቦች አሉ እና እሱም አንድ አገልግሎት ነው። ሌሎችም አሉ ያልጠቀስኳቸው።
ሌላው በማህበረሰባችን ኦቲዝም ያላቸው ቤተሰቦች ያለውንም ሪሶርስ ወይም ያለውን አገልግሎት እንዴት እንደሚያገኙ መረጃውም የላቸውም። ቢኖርም ጥቅሙ ለነሱ እንዴት እንደሚያገኙት አንዳንዴ ከአቅም ማጣት አንዳንዴ ብዙ ጫና ብቻ ሲሆን የላቸውም እና ለልጆቻቸው ሊጠቅማቸው የሚችለው ለማግኘት ሌላው የኦቲስቲክ ልጆች ላላቸው ወላጆች ሰፖርት በማለማያዎች ነው። እሱም እኛ ፋሲሊቴት ብቻ ነው የምናደርገው፣ ግን ይህንን ስራ ውስጥ ያሉትን ሰዎች የጋበዝን ትምህርቱን መስጠት፣ ጥያቄ እንዲጠይቁ ማድረግ፣ እነዚህን አገልግሎቶች የት ማግኘት ይችላሉ፣ መንግስት የሚሰጣቸውን በግለሰብም እሱን ማድረግ ነው። ሌላው የሴቶችና የወንዶችን ሴቶች ለብቻቸው መመከር፣ ወንዶችን መመከር እንደ እናት እንደ ሴት እንደ ሚስት ማንኝ እንደ እናትስ እንዴት ልደግ የሚለውን ለየብቻችን እኔንም ጨምሮ እንማራለን። ወንዶችም እንደዛው ጥሩ አባት ለመሆን፣ ጥሩ ባል ለመሆን፣ ጥሩ ወንድ ለመሆን እንደገና ወደ ውስጥ ነው የመጣንበት። ምን ፈልገን መጣን፣ የት ነው ያለነው፣ ራስን የመገምገምና አላማችንን አውጥተን ወዴት እንሄድ የሚለውን ይሄ ስለ ትውልድ አንድ ትውልድን አይደለም ይዘው ከወላጅ ጀምሮ ወደ ታች እስከ ትልልቆቹም እስከ ትንሾቹም ይሄዳል። ወደ ኋላ ሚዘናቸው የመጣናቸው ጠባሶች ምንድን ናቸው፣ እንዴት አሁን እየጎዱን እየጠቀሙን ነው የሚለውን እንማራለን እና መልታይ ጀኔሬሽናል የሆነ ትውልድን ያተርፋል።
እርግጠኛ ነኝ በዚህ ሰዓት ይህን ፕሮግራም የሚከታተሉ ተመልካቾቻችን በግለሰቦች የሚሰራ ስራ የሰሙ አይመስላቸውም። በአንድ ተቋም እንደ ተቋም አድርጋችሁታል፣ በተቋም በበጎ ፍቃድም የሚሰራ አይመስልም። ከዛ ልምድ ምን ወደዚህ አዲሱ መደበኛ ትምህርት ቤታችሁ አመጣችሁ? ብሌን አንቺ ጀምሪልንና ወደ ዳግም እንመለሳለን።
ስለ ትውልድ ላይ ሲሰሩት የነበሩት ወይም እግዚአብሔር ሲያመላክተን የነበሩትን መንገዶች በትምህርት ቤቱም በሊያድን ሲወድን በህዝ አካደሚ ይሆናሉ። አሁን ትልቁ ቢኖር ብለን በፊት የምመኘው የነበረው የወላጆችን ድጋፍ ነው። ልጆች ውስጣቸው ያለውን ነገር ለማውጣት ሁለንተናዊ ኩትኮታና ትምህርት ከሰጠን በኋላ ቤት ውስጥ ያ ነገር ድጋፍ እንዲያገኝ ወላጆቹንም ድጋፍ መደረግ አለበት። ቤት ውስጥም ሰፖርት የሚያስፈልጋቸው ከሆነ እሱን ማድረግ አለብን። ሶ የወላጆች እርዳታ ከተማሪዎች ትምህርት ጎን ለጎን አንድ ላይ የሚሰጥ ነው። ቤተሰቡ ነው ኢንሮልድ የሚሆነው፣ እኛ ትምህርት ቤት ተማሪ ብቻ አይደለም። አዎ። ሌላው ይሄ ያለ የሴቶችን የወንዶቹን ወላጆቹም እኔ እናት ስሆን በራሴ የሚያስተዋልኩት ማደግ አቆማለሁ ማለት ልጆቼን ማሳደግ እንጂ እኔ እንደ እናት ማደግ እንዳለብኝ አላስተውልም እና እኔም ማደግ አለብኝ ለካ ማላቀውን አዲስ ነገር እየተማርኩ ነው የሚለውን እናትም ታድጋለች፣ በሁለንተናዊ አባትም ያድጋል። እሱ በጣም ተጽዕኖ አድርጓል በዚህ ትምህርት ቤት ውስጥ ከስለ ትውልድ የሚሻገር ሆኗል። አዎ። የቋንቋው ትምህርቶችን የባህላችንን ትምህርት ቤቱ ለሁሉም ክፍት ነው። በእርግጥ ለኢትዮጵያውያን ብቻ አይደለም፣ ግን ቋንቋውን ለነጩም ለጥቁሩም ለሁሉም እናስተምራለን። እኛ
አማርኛ መማር የሚፈልግ የሌላ ሀገር ባህል ሰው ቢመጣ ይማራሉ
ፓርት ኦፍ ዘ ኩሪኩለም ነው። ስለዚህ ይማራሉ። ቋንቋ ያለውን ችግር እንደ ሰው ልጆቹን ችግሮችን ስናሳያቸው መፍትሄን የመፈለግ እና የማውጣት አላቸው ውስጣቸው ብዙ የሆነ ችግርን የመፍታት ብልሃቶች ሊያወጡ ይችላሉ እና ማሳየት ነው። ማንም ኢትዮጵያዊ መሆን የለበትም የኢትዮጵያን ችግር ለመፍታት። ስለዚህ ቋንቋ ትምህርት፣ የባህል ትምህርት፣ ከውድቀታችን ምን እንማር። እዚህ ሀገር እኔ የተማርኩት ሞስሊ አሜሪካን ሂስትሪ ነው። እኛ ግን ወርልድ ሂስትሪ ነው ከትንሽ ጀምሮ እንዲማሩ የምናደርገው። ምክንያቱም ዓለም በትልቋ ብዙ ችግር አላት። እዚህ ሀገር ብዙ ምቾት አለ። ልጆቻችን ብዙ ችግር እየተማሩ አያድጉም እና ያሉትን ችግሮች ማሳየትና አእምሯቸውን መፍትሄ ፍለጋ ስራ መስጠት አንዱ ያመጣ ነው ነው። ስለ ትውልድ ሲጀመር የነበረ አንድ ዳግ ያለው ነገር ነበር። በፊት አገራችን የማጣጣል ስም የማስወደቅ አይነት ልጆችንም ትሬን ተደርገው አገራቸውን ስም እንዲጥሉ መፈክር ይዘው ይወጡ ነበረ። የማጣጣል ሳይሆን እንዴት መፍትሄ እንሁን፣ እንዴት ያለውን ችግር እንፍታ ወደሚሉ እንዲያድጉ ያንን ችግር የመፍታት ነገር ወደዚህም ተሻግሯል። ሌሎቹ በስለ ትውልድ የነበሩት ቱተሪንጉንም ይቀጥላል። አሁን ቦታ አግኝተናል። በፊት ቨርቹዋሊ ብቻ ነበር የጀመርነው። በኤሌመንተሪ ስኩል ብቻ ከአንድ እስከ አምስት ቢሆንም እስከ ሀይ ስኩል ከዛ እስከ ኮሌጅ ድረስ ነው ለመቀጠል የምናስበው። ምክንያቱም በአይነቱ ለየት ያለ ትምህርት ቤት ስለሆነ ጅማሪያችን ትንሽ ነው። በእርግጥ ይሄዳል። ምክንያቱም በስለ ትውልድ እስከ ሀይ ስኩል ድረስ ያሉ ልጆችን ሰፖርት እናደርግ ነበር። ከዛ ደግሞ በብሪጅስ ወይም ድልድዮች ኮሌጅ ያሉትም ድሮፕ አውት ያደረጉትንም እንሄድ ነበር እና እንደ እግዚአብሔር ፈቃድ እዛ ለመድረስ ማሰባችን
ያው ግሩም ነው ሩቅ ነው መንገዳችን ተመልካቾቻችን የተከታተላችሁት ፊዛ አካዳሚ በሚል ሲያሜ የእርሱ ፍቃድ ትምህርት ቤት ልንለው እንችላለን። ሁለቱ ጥንዶች ባልና ሚስት ዳግም ሉሉና ፕሌን ሀዲስ ያቋቋሙትን አዲስ ትምህርት ቤት በተመለከተ እንዲሁም ተስፋና ህልማቸውን ጨምረው ከዚህ ቀደም ያሳኳቸውንም ነገሮች ማየት እድል ሰጥቶናል። የሚቀጥለው ምዕራፍ ደግሞ እናያለን። እናንተም እዚህ ተገኝታችሁ ይህን ውጥናችሁን ህልምና ራያችሁን ለማጋራት በመፍቀዳችሁ በድጋሚ አመሰግናለሁ። መልካም የስራ ዘመንና ስኬት እንዲገጥማችሁ እመኛለሁ። ተስፋ አድርጋለሁ እንደሚሳካላችሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
ክብራትና ክብራን የራዲዮ መጽሔት ተከታታዮች ከብሌንና ከዳግም ጋር የነበረን ቆይታ ዘለግ ያለ ነው። ዘወትር እንደሚሆነው ሁሉ ታዲያ ለራዲዮ መጽሔት ያቀረብነው አጠር ያለውን ክፍል ነው። ሙሉውን ውይይታችንንም በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ቀጣዩም ለትምህርት የቀረበ ርዕስ ነው። የንባብ ዓለም ፕሮግራማችን ለበርካታ ሽልማቶችና እውቅና ከበቃው በመግቢያችን አስተዋወቅ ነው የፀሐይ አሳታሚ መስራችና ዋና ኃላፊ አቶ ኤልያስ ወንድሙ ጋር የምናደርገው ወደ ቆይታችን ልውሰዳችሁ። ተለቅ ያለ ጥናት የሚጠይቁት መጽሐፍት ህትመት ብቻ ሳይሆን የህትመት ኢንዱስትሪው ባለፉት ጥቂት ዓመታት ውስጥ ከፍተኛ ለውጥ ከታዩባቸው የሙያ መስኮች ውስጥ አንዱ ነው። ለማመን በሚያዳግት ፍጥነት እያደገ የመጣው ቴክኖሎጂም በአንጻሩ በመጽሐፍ ህትመት ዝግጅትና በስርጭቱ ረገድ ከፍተኛ ለውጥ አስከትሏል። ቀጣዩስ አቅጣጫ ምን ይመስል ይሆን? ለመሆኑ የተዋጣለት አሳታሚ መለያ መታወቂያው ጠባይና ምግባሩ ምን ይመስላል? ኤልያስ፣ ቁጥራቸው የበዙ መጽሐፍት ለህትመት ብርሃን ባበቃባቸው ያለፉት 25 ዓመታት ጉዞ ለበርካታ ሽልማቶችና ዕውቅናዎችን በቅቷል። በሰንበቻውን የተቀበላቸውም አሉ። የዓመታት ጉዞውን ጨምሮ የመጣበትን መንገድና መጪውን መልከት የምናደርግበት ወጋችን አሁን ይጀምራል።
ተነስተልኝ ያለውላ በጣም አመሰግናለሁ። እንግዲህ በጣም ደስ ብሎኛል ለገና ለመገናኘት ስለቻላችሁ።
በበርካታ ስራዎችህ በተለያዩ ድርጅቶች ለሽልማትና እውቅናዎች በቅተሃል። በርካታ ሽልማቶችን ተቀብለሃል። ከቅርብ ወራት ከነበሩት የዘንድሮ የሲድ ማህበረ ግዩራን ዘር ኢትዮጵያ የተባለው የኢትዮጵያ አሜሪካውያን የሽልማት ድርጅት ለሽልማት ለውቅና ካበቃቸው ኢትዮጵያውያን እና ትውልደ ኢትዮጵያ ውስጥ አንዱ ሆነሃል። በቅርቡም የምትኖርባት የሎስ አንጀለስ ከተማ ለፀሐይ አሳታሚ ድርጅት ለድርጅትህና ለአንተም ለመስራችና ኃላፊው እንዲሁ እውቅና ሰጥቷል በልዩ ዓመታዊ ስነ ስርዓቱ። እኔ እናንተ ለዚህ ቃለ ምልልስ እየተዘጋጀን ባለንበት ሰዓት የደረሰ ትኩስ ዜና ከጄ ገብቷል። የአፍሪካ ጥናት ማህበር አፍሪካን ስተዲስ አሶሲሽን የተባለው በአፍሪካ ጉዳዮች ላይ ሰፋ ያለ ትኩረት አድርጎ ሲሰራ የቆየ ረጅም ዓመታት የዘለቀ ድርጅት ነው። የዓመቱ የላቀ ስራ ተሸላሚ እንዳደረገ ተረድቻለሁ። በቅድሚያ ስራ ለእነኚህ ሁሉ እውቅናዎች በመብቃቱ እንኳን ደስ ያለ።
እንኳን አብሮ ደስ ያለን። ይሄ እውቅና ለእኔ እንደ ግለሰብ ብቻ ሳይሆን የኢትዮጵያውያን ሁላችንም የምንቆጭበት፣ በየቀኑ የምናወራበት፣ የምናዝንበት፣ የምንደሰትበት፣ የምንኮራበት፣ አንዳንድ ጊዜ የምናፍርበት ታሪካችን ነው። እኛ እንደምናውቀው የዓለም ህዝብ አላወቀልንም እና ያንን ለማወቅ ችለው እና ስራውን ተገንዝበው ይህንን እውቅና ለሰጡን ሁሉ በዚህ አጋጣሚ እግዚአብሔር ስጥልን ማለት ይፈልጋሉ። ደስታው ግን የሁላችንም ነው።
ይበልጡን አብረው የሚሰሩ ተካፋይ ይሆናሉ። ኤልያስ፣ ወዲሁም ይህ ዓመት የፀሐይ አሳታሚ ድርጅት የተመሰረተበትን 25ኛ ዓመት እያከበራችሁ ያላችሁበት ነው። አንድ ትልቅ እርከን ነው። 25 ዓመት የአንድ ወጣት እድሜ ነው ያስቆጠረው ድርጅትህና የመጣህበትን መንገድ 25ቱን ዓመት ጉዞ መለስ ብለን ለማየት ብንሞክር የአሳታሚነት ስራ የ25 ዓመቱ ጉዞ እንዴት ተጀመረ? ፀሐይ አሳታሚ እንዴት ተጠነሰሰ?
በጣም እግዚአብሔር ይስጥልኝ። በድጋሚ የ25ቱን ዓመት ታሪክ እዚህ አጭር ጊዜ ውስጥ ሙሉን መናገር ከባድ ነው የሚሆነው፣ ግን ለዚህ ፕሮግራም ተከታታዮች ማለት ፍርሞርክ ለመስጠት ያህል ኢትዮጵያኖችን የሚያጣላን ነገር እርስ በራሳችን ታሪክ ሆነ ወይም ደግሞ ታሪክን እንዴት አድርገን እንደምንገነዘበው ሆነ ቤተሰብ ውስጥ ሆነን የምንሰማቸው ያየናቸው ጎረቤቶቻችን ስብጥራችን ውበታችን ሁሉ ትምህርት ቤት ውስጥ ስንገባ ወይም ደግሞ ዜና ላይ ስንመለከት ወይም ደግሞ ከውጭ ስለኛ ስንሰማ ያለን ታሪክ ምንዛሬው ቋንቋውን በተነውና ያ የተበተነው የታሪክ መዛባት ደግሞ አሁን ላለንበት አድርሶናል። ስለዚህ ፀሐይ አሳታሚ ድርጅት የተጀመረበት ዋናው ዓላማ ያንን በመሐከላችን ያሉትን የታሪክ ያለመግባባቶች ማስተካከል እንድንችል አክሰስ ለነበሩን ልናገኛቸው ያልቻልናቸውን የኢትዮጵያ ታሪኮችን አንደኛ ለማቅረብ ነው። ሁለተኛ ነገር ደግሞ ታሪክ የሰሩ ሰዎች በአካባቢያችን ያሉ በህይወት ያሉ ግን ደግሞ በእድሜያቸው እየጠናና ምናልባት ነገ ልናጣቸው የምንችላቸውን ሰዎች ረድቶ የሰሩትን ለማሳተም ወይም ደግሞ እንዲጽፉ አድርጎ ያንን ለማስቀረት ነው ዋናው ነገር የነበረው በወቅቱ እና በተወሰነ መልኩ ተሳክቷል።
መለስ ብለን ጎላጎላ ያሉትን እንመለከታለን። በ25 ዓመቱ ጉዞ በአንተ እይታ ዋና ዋና የምትላቸውን በተለያዩ ምክንያቶች ሊሆን ይችላል ጎልተው የሚታዩ ክንዋኔዎች እና ስኬቶች እንደው የምትጠቃቅሳቸው ካሉ ለይተህ የምታያቸው?
በመጽሐፍ ደረጃ የተወሰኑ ሰዎች አሉ። ለምሳሌ እንደ ግለሰብ ብንመለከት የኢትዮጵያ አትቬን የጻፉት ጆን ስፔንሰር 94 ዓመታቸው ነበረ። እኔ በማገኛቸው ጊዜ መጽሐፋቸው ገበያ ላይ አልነበረም። ላይብረሪ ሄጄ አንድ ለትምህርት ቤት የምጽፈው አሳይመንት ላይ ነበረኝ። መጽሐፉን አግኝቼው እያነበብኩ በጣም የምፈልገው ቦታ ላይ እየደረሱ መጣሁኝ እና ልክ የሚቀጥለውን ገጽ ገልጠው ወደ 5 ፔጅ ከመጽሐፍ ውስጥ የለም። ተመልሼ ሄጄ የላይብራሪውን ኃላፊ አነጋገርኩኝ። እንዴት ሌላ መጽሐፍ ማግኘት እንደምችል ጠየቅኩኝ። መጽሐፉ ገበያ ላይ እንደሌለ እና ምንም ማድረግ እንደማይችሉ ነገሩኝ። የተወሰነ ከሳምንት ምናምን በኋላ እና በጣም ነው ያዘንኩት። ከሌሎች ላይብራሪዎች ደግሞ ፊዚካሊ ሌላ ቦታ መሄዳለሁ፣ ሌላ ስቴት መሄዳለብኝ መጽሐፉን ለማግኘት። እኔ ያለሁበት አካባቢ መጽሐፉ አልነበረም እና ሰውየው ማፈላለግ ጀመርኩኝ። መጨረሻ ላይ ፈልጌ አግኝቻቸው ሳነጋግራቸው ምን ያደርግልህ እኮ የድሮ መጽሐፍ ነው አሉን። ግን ለእኔ ትውልድ በተለይ ደግሞ ለተናናሾች መጽሐፉን እንዴት አስፈላጊ እንደሆነ አሳምኛቸው ፈቃድ ሰጡን። ከዛም በኋላ መጽሐፉን ልክ እንዳሳተምኩት እሳቸው አረፉ እና አንዱ እሱ ነው። ሌላው ደግሞ የፉቱ አልሀበሽ መጽሐፍ በዛሬ 500 ዓመት ገደማ የተጻፈ ነው። በአረብኛ ነው የተጻፈው እና ወደ እንግሊዝኛ አልተተረጎመም ነበረ። ጣሊያንኛ ተተርጉሟል፣ ወደ ፈረንሳይኛ በመጠኑ ተተርጉሟል፣ ግን በእንግሊዝኛ አልነበረም። እሱንም እንደዚሁ አንድ የታወቁ አውስትራሊያን ስኮለር ጋር ሪቸርድ ፓንክረስት አስተዋውቀውን መስራት ጀመርን። መጽሐፉ በታተመ በስተኛው ጊዜ እንደዚሁ ሰውየውም አረፉ እና እንደዚህ አይነት አጋጣሚዎች ብዙ አሉ። ኢትዮጵያውያን ጨምሮ ነው። ከኢትዮጵያውያኖች ለዚህ በጣም የሚበቃው ምሳሌ የመጨረሻው ጠቅላይ ሚኒስትር የነበሩት ተስፋዬ ድንቃን። ተስፋዬ ድንቃን ወደ 15 ዓመት አፈላልጊያቸዋለሁ። አሜሪካን ከመጣው ጊዜ ጀምሮ ወርልድ ባንክ ቢሮ ነበራቸው። ቢሮ በየወሩ እንደ ቀጠሮ ስልክ ማስታወሻ ይዤ እየደወልኩ መልክተተው ነበረ እና እሳቸው መልሰው አልደወሉልኝም፣ እኔም መደወልን አላቆምኩም። መጨረሻ አንድ መጽሐፍ ያሳተምነውን ሀዋርድ ዩኒቨርሲቲ በምናስተዋውቅበት ጊዜ ከጸሐፊው ጋር ወዳጅ ስለነበሩ ከተተካልኝ ገዳሙ ጋር ኦዲያንስ ውስጥ መድረክ ላይ ንግግር እያደረግኩኝ ያየኋቸው ያረጀ መልክ ነው፣ ግን እሳቸው እንደነበሩ አስታውሳለሁ። ከመድረኩ ከወረድኩ በኋላ እና ኦዲያንስ ጋር ከተቀመጥኩ በኋላ ወጡ። ተከትያቸው ሄጄ ለመንኳቸው። ምንድን ፈልገው አሉኝ። እኔ እርሶ ያዩት እርሶ የመሩት ግሩፕ የለንደን ኮንፈረንስ ላይ የነበረውን ታሪክ እስከ ዛሬ ድረስ የምንሰማው ከፈረንጆቹ አፍ ነው፣ ኢትዮጵያውያኖቹ አልጻፉም። እና ያን የተወሰነው ውሳኔ ኢትዮጵያን እስከ ዛሬ ድረስ ያለችበት ቦታ አድርሷታል። እና እናንተ ካልነገራችሁን ሌሎቹ የሚነግሩንን እውነት ነው ብለን እንድንቀበል ነው የምንሆነው። ለታሪክም ይሄ አስፈላጊ ነው። እና እኔ እንዳሳትመው አይደለም፣ ግን እርሱ የጻፉትና ለልጆቹ የተውላቸው ልጆቹ በጊዜያቸው ለሚቀጥለው ትውልድ ሰምሃው ሲያስፈልግ እኔ ለመጽሐፍ ሀሳብ የለኝም፣ ግን ሀሳቤን ከቀየርኩ ደውልሃለሁ አሉኝ። ወደ 2 ዓመት አለፈው። ከዛም በኋላ ደውሉልኝ እና ሀሳቤን ከቀየርኩ ደውልሃለሁ ብዬ ነበረ። ሀሳቤን ቀይሬያለሁ እና መጽሐፉን እልክልሃለሁ አሉ። መጽሐፉን ልከውልኝ ውጣ ውረድ ነበረው። መጽሐፉን ልክ አሳትመን ጨርሰን የመጀመሪያውን ኮፒ ዋሽንግተን ዲሲ በአጋጣሚ እዛ ስለነበርኩኝ ደርሶኝ ለልጅየው ጠዋት ከጠዋቱ 3 ሰዓት ላይ ተገናኝተን ሰጠኋት። እሳቸው ሆስፒታል ነበሩ። ከዛም በኋላ ከሰዓት በኋላ ሄዳ ወደ ምሳ ሰዓት ላይ ሰጠቻቸው። ከ1-4 ሰዓት በኋላ አረፉ። መጽሐፉን ካዩት በኋላ ከ4 ሰዓት በኋላ አረፉ እና እነዚህ ምሳሌዎች ናቸው። እና አሁንም ብዙ ታሪኮች አሉ እንደሱ አይነት አሁንም እየቀጠሉ ያሉ አሉ። ግን ዋናው ነገር ውስጣችን ያሉ ሚስጥሮች፣ ውስጣችን ያሉ ታሪኮች እኛ በታሪክ አጋጣሚ ድልኞች ሆነን ልንሰራቸው፣ ልናያቸው፣ ልንመሰክራቸው ችለን ለእኛ እውነት ናቸው፣ ለእኛ እውነቱን እናውቃለን የሆነው ነገር ነው። ግን አልፎ ታሪክ ጋር አይደርስም እና ያ ነው እየጎዳን ያለው። ዛሬ ስለሞቱ ሰዎች ነው እየተጣላን ያለ ነው። በህይወት ስለሌሉ ሰዎች ስላደረጉት ወይም ስለደረሰባቸው ነው እየተጣላን ያለ ነው። ግን ከዛ ከታሪካችን በመጥፎንም ተቀብለን ጥሩንም ተቀብለን ታሪኩንም ድሉን ወርሰን አፍረታችንንም ደግሞ ይቅርታ ተባብለንበት ወደፊት ማለፍ ካልቻለ አሁን ዛሬ ልክ ትላንትና እንደተፈጠረ የምናደርገው እርስ በራሳችን የምናደርገው ግጥሚያ አገራችንን የሚያጠፋታል።
ኤልያስ እንግዲህ ቀደም ብለህ ሶስት ዋና ዋና መጽሐፎችን በምክንያት አንስተሃል። አነሳውለት ጥያቄ ቀደም ብለህ የጠቀስካቸው አቶ ተስፋዬ ዲንቃ በደርግ ዘመን የመጨረሻው ጠቅላይ ሚኒስትር የነበሩት ኢትዮጵያ during the Derg years ኢትዮጵያ በደርግ አመታት የሚለው ይህን መጽሐፋቸውን ነው ያነሳው። አድማጭ ተመልካቾቻችን ህትመቱንም የማግኘት የማንበብ እድል ለሌላቸው ቀደም ብለህ የጠቀስካቸውን ሁለት መጽሐፎችም እንዲሁ ብታስተዋውቅ፣ መጽሐፎች የደራሲያኑንም ስም መልሰህ ብታስታውሰን።
ጆን ስፔንሰር የአጼ ኃይለ ሥላሴ አማካሪ የነበሩ ኢትዮጵያን አትዌይ የሚል መጽሐፍ የጻፉ ናቸው። ሌላው ደግሞ ፕሮፌሰር ሪቻርድ ፓንክረስት አኖቴት አድርገውት ፖል ለስተር ስተንሃውዝ የሚባል ወደ እንግሊዝኛ የተረጎመው እና እዚህ በግራኝ አህመድ ወረራ ጊዜ ከግራኝ አህመድ ጋር አብሮ የዘመተ የመናዊ የጻፈው ኮንኮስት ኦፍ አቢሲኒያ የሚባል በ16ኛው ክፍለ ዘመን የነበረ ታሪክ ነው። እና ይሄ ነበር
መጽሐፉ። መጽሐፍና የመጽሐፍቱን ዓለም ዘለቅ ብለን እንመለከታለን። ኤልያስ፣ ወደ ጅማሬው ላይ ቀድም በመነሻው ያነሳውልን ጥያቄ የሚከተል ነው። የፀሐይ አሳታሚ ህትመቶች ከመጀመራቸው በፊት ሬድሲ አሳታሚ ብቻ ነበር በተለይ በኢትዮጵያ በኤርትራና በአፍሪካ ቀንድ ጉዳዮች ላይ ያተኮሩ መጽሐፍትን ለህትመት ያበቃ የነበረው የሚታወቀው እሱ ብቻ ነው። የአፍሪካ ታሪኮች በአፍሪካውያን የሚል መርህ ትከተላለህ። ፀሐይ አሳታሚ ማሳተም ከጀመረ ወዲህ በዚህ ረገድ በአመታት ውስጥ ያየሃቸው ለውጦች አሉ ካሉ ምንድን ናቸው? ክቡራትና ክቡራን የፕሮግራማችን ተከታታዮች፣ ከፀሐይ አሳታሚው ኤልያስ ወንድሙ ጋር ያደረግነውም ቆይታ እንደዚሁ ዘለግ ያለ ነው። በቪዲዮ ያደረግነውን ጨምሮ ሙሉን ወጋችንን በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ስለ መጸው ወራትና በልማድም ከጸደይ ወቅት ጋር ተለዋውጦ የሚነገርበትን አስመልክቶ ያሰናዳውን ቅንብር ይዞ ቀርቧል።
የደመራ የመስቀል በዓል ማግስት ነውና የውሃ ባህሪ ሰልጥኖበት የነበረው የክረምቱ ጊዜ አልፎ የአበባ የፍሬና ባለ ሰባት አይነቱ የነፋስ ወቅት ባለቤት የሆነው መጸው የፊታችን አርብ ሊተካ ማለትም ከመስከረም 26 እስከ ታህሳስ 25 ማለት ነው በተጠንቀቅ ላይ ቆሟልና እኔም ዛሬ በሎሬት ጸጋዬ ገብረ መድኅን እሳት ወይ አበባ በተሰኘው ግጥም ዝግጅቴን ብጀምር ብያለሁ። አሉላ ቢራቢሮ ከአበባው ላይ ምን አይተሻል? ከቅጠሉ ከቀጤማው ከለምለሙ ሰምረሽ አቅፈሽ መመሰሉ ለምንድን ነው ቢራቢሮ አበባሽ ከአበባው ሰምሮ ጸደይ ከአደይ ጋር ፈክቶ? ጸጋዬ ጸደይ የሚለው መጸው የሚለውን ወቅት ነው። የአቡሻህር ማለት የባህር ሐሳብ መምራን ደግሞ ከመጋቢት 26 እስከ ሰኔ 25 እስከ ክረምቱ መግቢያ ድረስ ያለው ጸደይ ነው። መጸው ቀደም ብዬ እንደገለጽኩት ከመስከረም 26 እስከ ታህሳስ 25 ያለው ነው ይላሉና በዚህ ምክንያት ከጸጋዬ ጋር ይለያያሉ። ጸጋዬ እሳት ወይ አበባ በሚለው መጽሐፉ ሎሬት ጸደይ በልግ ነው ካለበት ግጥሙ ጥቂት እናክል። ቢራቢሮ ተናገሪ ሙያው እንዲህ ነው ባንቺ ዓለም ከጸደይ የጸደይ ቀለም ከበልግም የበልግ ቀለም ካበባውም ከጉዱፉም ከትንኙም መስሎ መቅጠም ከጸደይ ጋር ጸደይ መሳይ ካበባውም አበባ መሳይ ብሎ ይቀጥላል ጸጋዬ። ሎሬት ጸጋዬ መጽሐውን ጸደይ ስለማለቱ ይህንንም ምናልባት በሲዲ ባስቀረጸው ድምፁ ላይ ገልጾታል ይላሉና ብዙ ሰዎች እንዴት ታየዋለ ይህንን ብዬ የሸገሩን ታዋቂውን አርቲስት ተፈሪ አለሙን አነጋግሬው ነበር ሰሞኑን በስልክ። እኔም በጣም ግርም ይለኛል ሎሬት ጸጋዬ ልጁን አደይ ብሎ የመጽሐውን ወቅት ጸደይ እያለ እሳት ወይ አበባ በሚለው መጽሐፉ ላይ መጽሐፉ በሌሎችም ላይ እንዲሁ ብሎኛል። ዘፋኞችም እንደዚሁ ቀደም ያሉት እነ ግርማ ነጋሽ፣ ቴዲ አፍሮ፣ ሌሎችም መጽሐውን ጸደይ እያሉ ነው የአበባ የፍሬ ወቅቱን መስከረምን ለመግለጽ ሲፈልጉ ጸደይ ጸደይ እያሉ ነው እና እርግጥ በእኛ መጽሐው በፈረንጆቹም ጸደይ ነው፣ ግን ይቆጣጠሩ የኛ ነው። የዛሬ ወር አካባቢ ቀርቦ በነበረው በዚሁ የሬዲዮ መጽሔት ዝግጅት በቅርቡ ከዚህ ዓለም በሞት የተለየችውን ዶክተር አደይ ጸጋዬ ገብረ መድኅን አጠር ባለ ዝግጅት በጥሩ ሁኔታ አስታውሳቸዋታል። እኔም በዕለቱ ቢራቢሮን ከአደይ አደይን ከቢራቢሮ ጋር አነጻጽሬ የሚከተለውን ስንኝ ቋጠርኩ። ታይቶት ይሆን ያኔ ድሮ ከቢራቢሮ አነጻጽሮ አደይ ያላት ቅኔ ቆጥሮ እሳት ወይ አበባ የተባለው መጽሐፉ የታተመበት 1966 ዓመተ ምህረት እና የዶክተር አደይ የትውልድ ዘመን መገጣጠሙ አስደንቆይ ነው። እንዲህ አልኩት አበቃው።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው። የኢሜይል አድራሻችንን ላስታውሳችሁ፣ horn@voanews.com። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።